Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yakana fati yavara, I'll tell her what I'm zare misera. Zera la minura li yavara. Come up, nuts gata. Yamba kekal ayarachim. Yeah, yes, girl.
እሺ በዮሐንስ ወንጌል ምዕራፍ 6 ላይ ባለፈው ሳምንት እንዳየነው እኔ የህይወት እንጀራ ነኝ የሚለውን ትምህርት ነው የጀመርነው ለማጥናት አብረን ባንድ ላይ ምናልባትም ምዕራፉን በአጠቃላይ የማንበብ ድል አጋጥማችሁ ከሆነ በጣም በብዙ እውነት የተሞላ የመጽሐፍ ቅዱስ ክፍል ነው ይሄ ብቻ ሳይሆን ባነበብኩት ቁጥር እኔ በዘመናችን ላለን ክርስቲያኖች ብዙ የሚናገር የመጽሐፍ ቅዱስ ክፍል ነው በጣም ረለቫንት ነው እና እሱን አሁንም ኦብዘርቭ ማረጋችንን እና መማራችንን እንቀጥላለን ባለፈው ክፍለ ጊዜ ኦብዘርቭ ለማረግ የሞከርነው ለማይት የሞከርነው በዚህ ምዕራፍ ውስጥ ዋናው ሐሳብ ጌታችን ኢየሱስ ክርስቶስ ያደረገው ይሄ ምልክት አሁንም ወደ እርሱ ተቋሚ ነው ይሄ ከዮሐንስ ወንጌል በአጠቃላይ ከትልቁ ዓላማም ጋር አብሮ የሚሄድ ነው ዮሐንስ እንደነገረን በዮሐንስ ወንጌል መጨረሻ ላይ በተደጋጋሚም በዚህ ትምህርት ላይ እንዳነሳ ነው ጌታችን ኢየሱስ ክርስቶስ ከሰራቸው ብዙ ምልክቶች መካከል መርጦ ነው የጻፋቸው ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እንድታውቁና እንድታምኑ ነው እንዳለ ማለት ነው ያንዳንዱ ምልክት ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን የዘላለም ህይወት መሆኑን ስለ እርሱ የሚመሰክሩ ናቸው ምልክቶቹ በዮሐንስ ወንጌል ላይ የተጻፉት በሌሎችም ወንጌላት ፎር ዛት ማተር ግን በዮሐንስ ወንጌል ደግሞ በዋናነት የኢየሱስ ክርስቶስን ማንነት ለማመልከት ነውና ኢየሱስ ክርስቶስ ጌታችን በመድረ በዳ በሜዳ ላይ አስቀምጦ ብዙ ሺህ ህዝብ መገበ በሁለት አሳና በአምስት እንጀራ ያን ሁሉ ሺህ ህዝብ መገበ የሚለው ምልክት ዋና ምልክትነቱ ምንድነው የሚለው ነው ባለፈው ጊዜ ለማየት የሞከርነው ይሄንንም ደግሞ ምላሹን ያገኘነው ከራሱ ከጌታችን ነው ያንን ካበላቸው በኋላ ጌታችን ኢየሱስ ክርስቶስ ምንም እንኳን ይህ ህዝብ ምልክት እየፈለገ የሚንከራተት ህዝብ ቢሆንም ምግብ ስላበላቸው ብቻ ሊያነግሱት የሚፈልጉ ቢሆንም የነርሱ ፍላጎት ምግብን ከጆቹ መቀበል ብቻ ቢሆንም ጌታችን ኢየሱስ ክርስቶስ በተደጋጋሚ በዚህ ምዕራፍ ላይ የርካታ ምንጭ እርሱ መሆኑን ለማስተማር ነው እንጀራው እኔ ነኝ የሚለውን ለማስተማር ነው ኡነተኛ የህይወት ምግብ እኔ ነኝ የሚለውን ለማሳየት ነው ሙሴ በመድረ በዳ ለእስራኤል ህዝብ መና አውርዶ ነበር እነሱም ተናግረው ነበር በመድረ በዳም እኮ አባቶቻችን መና በልተዋል ምናምን ሲሉት ጌታችን ኢየሱስ ያለው ቁጥር 50 ላይና ቁጥር 58 ላይ ሁለት ጊዜ ደግሞታል አባቶቻችሁ በመድረ በዳ መና በሉ ሞቱም ይላል መና በልተዋል ግን መናው ሊያድናቸው አልቻለም መና በልተዋል ግን ሞተዋል ከዛ በኋላ ደግሞ ቁጥር 58ም ጌታችን እንደገና ተመልሶ ከሰማይ የወረደ እንጀራ እኔ ነኝ አባቶቻችሁ መና በልተው እንደሞቱ አይደለም ይሄ ቅዱስ ጳውሎስም ይነግረናል በአንደኛ ቆሮንቶስ ምዕራፍ 10 ላይ ሁሉም ያንን መንፈሳዊ መብል በሉ ብሎ ያንን መብል በልተው ግን ሞተዋል በብዙዎቹ እግዚአብሔር ስላልተደሰተ ማለት ነው እና ያ መብል ብቻውን እርካታ አይሆንም መብል ብቻውን የዘላለም እርካታ የለውም እና ጌታችን ማስተማር የፈለገው በዚህ ምዕራፍ ላይ እኔ ነኝ ከሰማይ የወረድኩት እውነተኛው እንጀራ እኔ ነኝ በእኔ የሚያምን እኔን የህይወቱ ትሬዥር የሚያርግ እኔን የሚበላኝ እኔን የሚጠጣኝ እኔን የሚያምነኝ በልቶ ተመልሶ ደግሞ አይሞትም እንዲያውም እነሱ አውቀውት እንደሆነ አላውቅም ግን አንዳንድ ጊዜ ከእውቀታቸው በላይ የሚናገሩ ሰዎች አሉ ከተረዱት በላይ የሆነ እውነትን የሚናገሩ ሰዎች አሉ አንዱ አሁን እዚህ ላይ ቁጥር 34 ላይ ልክ እንደ ሳምራዊቷ ሴት በቃ ይሄን እንጀራ ባክዝ ወትር ስጠናሉ የፋሲካ ሰሞን ነበር ይሄን በተናገረበት ጊዜ ፋሲካ ሰሞን ደግሞ ጠቦት እየታረደ በተሰብ የሚበላበት ሰሞን ላይ ነው ይሄን ያረጋው ይሄን ምልክት ባለፈው ምዕራፍ 5 ላይ እንዳየነው በተደጋጋሚ የጌታችን ያይሁድን በዓላት በመጠቀም የርሱን ታላቅ የአይሁድ ተስፋ ፍጻሜ መሆኑን ብዙ ጊዜ አሳይቷልና ይሄም የአይሁድ ፋሲካ የሚከበርበት ጊዜ ነበር። በአይሁድ ፋሲካ ሰው እየተሰበሰበ የሚበላበትና የሚጠጣበት ነው። ጠቦት ይታረዳል፣ ቤተሰቦች ይሰባሰባሉና እሱን ይበላሉ፣ አንድ ላይ ይካፈላሉ። ከግብጽ ምድር መውጣታቸውን የሚያስቡበት በዓላቸው ነውና በዚህ በዓላቸው ላይ አሁን ወደ ዘላለም ህይወት የሚያስገባ ከዘላለም ሞት አውጥቶ ወደ ዘላለም ህይወት የሚያስገባና የሚበሉት እንጀራና የፋሲካው እንጀራ የኢየሱስ ክርስቶስ ስጋ መሆኑን ለማስተማር ነው። እና እንጀራ አብይው እንጀራ አብይ ብቻ አይደለም፣ ታምራት ሰጪው ታምር ሰጪ ብቻ አይደለም። እነሆ ከጆቹ የምንቀበለው ብቻ ሳይሆን ተቀበለ ነው፣ በልተ ነው፣ ጠጥተ ነው፣ አመነ ነው፣ ለዘላለም እንድንረካ ነው የእግዚአብሔር ሐሳብ የሚለውን ነው ለማየት የሞከርነው። የነኚህ ጌታችንን ይከተሉ የነበሩ ሰዎችን ታሪክ ግን ወደ መጨረሻ ባለፈው ጊዜ እንዳነሳ ነው አሁንም ምልክት ፍለጋ ነው የሚንከራተቱት። እና ጌታችን ግን በዋናነት እንግዲህ ያንዳንዱን ቃል በቃልና ጥቅስ በጥቅስ ማየት ስለማንችል በዋናነት የተናገረው ተአምሩን ካደረገው በኋላ ከቁጥር 15 ጀምሮ እስከ መጨረሻ ምን ተናገረ? ከሰማይ የወረደ መና እኔ ነኝ፣ ከሰማይ የወረደ እንጀራ እኔ ነኝ፣ እኔን ብትበሉ የዘላለም ህይወት አላችሁ የሚለውን ነው ያስተማረው። እና እንጀራ ሰጪ ብቻ ሳይሆን እንጀራ ነው ራሱ የሚለውን ነው ያየ ነው። አሁን ለዚህኛው ትምህርቱ እነኚህ ተአምራት ፈላጊ ሰዎች የነበራቸውን ምላሽ እስቲ ትንሽ እንመልከት። እስካሁን ያየነው አሁን እነሱ ይሄንን እንጀራ እያበላ ከኖረ ሊያነግሱትም ፈቃደኞች ናቸው። ጌታችን ኢየሱስ ክርስቶስ ግን አይደለም፣ ይሄ አይደለም ዋናው፣ ይሄ ያበላዋችሁ እንጀራ አይደለም ዋናው፣ እኔ ነኝ። በእኔ የሚያምን እኔን የሚበላኝ የሚጠጣኝ የሚያምንብኝ ነው የዘላለም እርካታና የዘላለም ህይወት ያለው ብሎ ሰጣቸው። ማለት የሚፈልጉትን መልእክት ሳይሆን የማይፈልጉትን ይነገራቸው። በሉ ተከተሉኝ አበላችኋለሁ ይህንን እንጀራ ሳይሆን እኔ ነኝ እንጀራው እኔን ብሉኝ አለ። የሰዎች ምላሽ ምን ነበር? ምንድን ነው የሰጡት ምላሽ? ይህንን ትንሽ እንመልከት። እንጀራ እያበዛው አበላችኋለሁ ቢል 20,000 በአንድ ጊዜ 20 ሚሊዮን እንደሚሆን እርግጠኛ ነን እኛ። ማለት እንኳን እነሱ ሌላም ሰው እየጠሩ ያመጡ ነበር። እንጀራ እያበዛ የሚያበላውን ከተማቸው ላይ ሊሾሙት እንደነበረው ከተማቸው ላይ ብቻ ሳይሆን አገራቸውም ላይ ሊሾሙት ነበር። የእግዚአብሔር ዓላማ ግን እንጀራ እያበላ ማኖር ሳይሆን በእርሱ በራሱ እንጀራነት መሙላት ነው። የምንኖርበት ዘመን ከጊዜ ወደ ጊዜ ወደ ጊዜ ወደ ጊዜ በጣም ማቴሪያላዊ የሆነ የመጣ ዘመን ነው። ዋና ትኩረት የሚሰጠው ይሄ ቁሳዊ የሆነው አካል ብቻ ነው። ማቴሪያሊስቲክ ነው የኛ ዘመን። መብል፣ መጠጥ፣ መልበስ፣ መዝናናት ለሰው ልጆች አስፈላጊ ናቸው። ሰው አካልም ስለሆነ ስጋም ስለሆነ አስፈላጊ ናቸው። ግን በየዘመናቱ እያንዳንዱ ዘመን የሚሰጠው የራሱ ትኩረት አለው። የእኛ ዘመን ትኩረት የማይታየው መብል ሳይሆን፣ የእኛ ዘመን ትኩረት የማይታየው ህይወት ሳይሆን፣ የእኛ ዘመን ትኩረት የማይታየው ዓለምና የማይታየው አምላክ ሳይሆን፣ የእኛ ዘመን ትኩረት በቃ በሚታየው ላይ ብቻ የተወሰነና በጣም ማቴሪያሊስቲክ ዘመን ነው። እና በጣም ጥሩ ኑሮ መኖር፣ የተሻሻለ ኑሮ መኖር እና ምንም በቃ በሁሉ በተትረፈረፈ ነገር መኖር የሁሉ ሰው ጥማት ነው። እነኚህ ነገሮች በሙሉ ግን ለሰው የዘላለም እርካታ አይሰጡትም። ይህንን ሁሉ ያላቸው በሙሉ እንደገና ሌላ በመፈለግ ምክንያት ራሳቸውን ሲያንከራትቱ ይኖራሉ። ልክ እንደነኚህ ሰዎች ነገር ነው። ሃይማኖቱም ራሱ ይሄ ምንም የታወቀ ነገር ነው። በየቦታው የምናየው ነገር ነው። ሃይማኖቱ ራሱ እንጀራ ፈላጊ ሃይማኖት እየሆነ መጥቷል። ከጊዜ ወደ ጊዜ እንጀራን የሚፈልግ እግዚአብሔርን ለእንጀራ፣ እግዚአብሔርን ለስራ፣ እግዚአብሔርን ለተአምር፣ እግዚአብሔር የኑሮ አሻሻይ፣ እግዚአብሔርንም ለኑሮ ለማሻ፣ እግዚአብሔር የዘላለም እርካታዬ ነው በበላም ባልበላም ሳይሆን፣ እግዚአብሔርን ቸሪሽ የሚያደርግ ሳይሆን፣ የዘላለምን ህይወት በራሱ ይዞ የሚቆምና ቢያስፈልግ ለዚህ የዘላለም ህይወት የሚሞት ሳይሆን፣ ሞረን ሞር ልንፈጥር የምንሞክረው ክርስትና የኑሮ ማሻሻያ አይነት ክርስትና እየሆነ እንደመጣ በጣም የታወቀ ነገር ነው። እና የጌታችን ትምህርት አሁን ማትኮር የምንፈልገው በዚህ በክፍል 2 ላይ ምዕራፍ 6 ሁሉም ላይ ማትኮር ባይቻልም ግን ቁጥር 27 ላይ ያለው ነው የዚህ የሁለተኛው መልእክታችን ዋና ሐሳብ። የመጀመሪያው ሐሳባችን ባለፈው ጊዜ ያየነው እንጀራን የሰጣቸው ራሱ እንጀራ ነው የሚል ነው። ሁለተኛው ግን ጌታችን የሰጣቸው ነገር ለሚጠፋ መብል አትስሩ። ለዚህ ለሚጠፋው ምክንያቱም እነኚህ ሰዎች በጣም እየለፉ ነው ለዚህ ለሚጠፋው መብል። ጥማታቸውም እሱ ነው። እየተሯሯጡ ያሉት ለዚህ ነውና ለሚጠፋው መብል አትስሩ ያላቸው ጌታችን ለምንድን ነው? በቃ ከጠዋት እስከ ማጣ ጭንቀታቸው እሱ ነው። ትላንትና 20,000 ሰው ሰብስቦ 5,000 ወንዶች ብቻ ስለነበሩ ያው ተጨማሪ ህዝብ እንዳለ በማሰብ ማለት ነው። ትላንትና መገባቸው አትረፈረፋቸው። ሊያነግሱት ፈለጉ በዚህ ምክንያት። በነገራችን ላይ ጌታችን ንጉስ ነው። እንድናነግሰውም ይፈልጋል። በዚህ ምክንያት ስለሆነ ነው ያልፈለገው። እንጀራ የሚያበላው ብቻ አርገው ሊያነግሱት ስለነበረ አልፈለገም። ፈቀቅ አለ። ከደቀ መዛሙርቱ ጋራ ወደ ተራራ ወጥቶ ብቻውን ፈቀቅ አለ፣ ተሰወረ። እነኚህ ሰዎች በዛው የሚያርፉ አልሆኑም። ይሄንን የህይወት እንጀራ የሆነውን ክርስቶስን ተቀብለው ሄደው የሚያርፉ ሳይሆን አሁንም በየዕለቱ ይሄንን እንጀራ ለማግኘት በጣም ይለፋሉ። ለፊዚካል ነገር ነው በጣም የሚለፉት ማለት ነው። እና ጌታችን ያንን ባደረገ ቀን አመሻሽ ላይ የሆነውን ይነግረናል። ቁጥር 16 እስከ 21 ድረስ ያለው ይሄ ተአምር በሌሎች ወንጌላትም የተደረገ ተአምር ነው። እዚህ ላይ በመካከል ገብቷል። ይሄ ኢየሱስ ክርስቶስ በውሃው ላይ እየተራመደ ሄዶ ማዕበሉን ጸጥ ያደረገበትና ደቀ መዛሙርቱን ያገኘበት ማለት ነው። ሲያገለግሉ ውለው ለሰው እንጀራ ሲሰጡ ውለው እና የተትረፈረፈ ነገር ሲያረጉ ውለው አመሻሽ ላይ በከፍተኛ ነውጥ ውስጥ ነበሩ። እና ሄዶ ጌታችን ኢየሱስ በባህር ላይ እየተራመደ ሄዶ እኔ ነኝ አትፍሩ ብሏቸው ፈርተው የነበሩትን ደቀ መዛሙርት ሄዶ ጸጥታቸው፣ ሰላማቸው፣ ሙላታቸው እንደሆነ እና አገልግለውት በነፋስ የተጣሉ ሳይሆን አገልግለውት ሄዶ ራሱ ማዕበሉን ጸጥ አድርጎ ከዚህ ከነፋሱን ጸጥ አድርጎ ሰላምን እንደሰጣቸው እንጀራውን ሰጪ ብቻ አምላክ ሳይሆን ደግሞ ማዕበልንና ነፋስንም ጸጥ የሚያደርግ አምላክ መሆኑን አሳይቶ ከነርሱ ጋር ሆኖ እነርሱም ወደ ማዶ ተሻገሩ። በታንኳይቱ ሊቀበሉት ወደዱ ይላል። ወዲያው ታንኳይቱ ወደሚሄዱበት ምድር ወደ ቀፍርናሆም ደረሰችና ጌታችን ከደቀ መዛሙርቱ ጋር ማዶ ተሻገረ። እነርሱ በታንኳ እርሱ በባህር ላይ እየተራመደ ተሻገረ፣ አምላክ ስለሆነ። ከዛ በኋላ በቃ ሰው ማቆም አልቻለም። እንጀራውን ባርኮ ወደ ሰጠበት ስፍራ ነው የተሰበሰበው ሰው፣ ያንን የእንጀራ ሜዳ የእንጀራ መቀበያ ሜዳ ለማድረግ ማለት ነው። ቁጥር 33 የባረከውን እንጀራ ወደ በሉበት ስፍራ አጠገብ መጡ ይላል። ሰው እየተሰበሰበ ሲያዩ አንዲት ጀልባ ብቻ ነው ያለችው። በነጋው በባህር ማደር ቆሙ። አንዲት ጀልባ ብቻ ነው ያለችው፣ በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱ ብቻቸውን መሆን አለበት የሄዱ በሚል ሲፈልጉት እርሱን ኢየሱስን ሊያገኙት አልቻሉም። እንዴት እንደተሻገረም እንዴት እንደመጣም አላወቁም። ደቀ መዛሙርቱ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎች ገብተው እንግዲህ እነኚህ ሰዎች እንጀራ ወደ በሉበት ሜዳ ድረስ መጡ፣ አጡት። እንደገና እየለፉና እየሰሩ ያሉት አሁንም እንጀራ የሚሰጠውን ጌታ እንደገና ፍለጋ ስለነበረ በጀልባ እንደገና ተሳፍረው ወዳለበት መጡ። እና ጌታችን ኢየሱስ ክርስቶስ አስደናቂ የሆነ ትምህርትን ሰጣቸው ከተቀበሉት። እና ትምህርቱ ለሚጠፋ መብል አትስሩ። እስካሁን ድረስ እየሰሩ እየለፉ እየደከሙ ሲክ እያረጉ እየተጠሙ ያሉት ለሚጠፋ መብል ነው። ይሄ የሚጠፋ መብል የሚለው የሚገርም ነው። እና ጌታችን ምን አለ? ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን የሰው ልጅን ማለት ነው ክርስቶስን እግዚአብሔር አብ አትሞታል። አሁን ምን አለ? እግዚአብሔር አብ የማይጠፋ መብል እንዲሰጥ ይሄንን የሰው ልጅ የሆነ ክርስቶስን አፕሩቭ አድርጎታል። አሁን የእግዚአብሔር መንገድ፣ በነገራችን ላይ ይህንን ትምህርት ለምትከታተሉ ሰዎች የዘላለም ሕይወት ማግኛው መንገድ፣ እግዚአብሔር ያጸደቀው መንገድ ኢየሱስ ክርስቶስ ብቻ መሆኑን መጽሐፍ ቅዱስ በግልጽ ያስተምራል። ይሄ ሰው ሰራሽ ዶክትሪን አይደለም። በተደጋጋሚ በዮሐንስ ወንጌል ላይ በተደጋጋሚ ክርስቶስ ያስተማረው ይሄ ነው። እግዚአብሔርም ከሰማይ እየመሰከረው በእርሱ ደስ የሚለኝ እግዚአብሔር አብ ማለት ነው፣ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው፣ እርሱን ስሙት ነው ያለው። አሁን ጌታችን ምን አለ? ይሄንን የሰው ልጅ ክርስቶስን እግዚአብሔር አትሞታል። እግዚአብሔር አትሞታል ሲል ምንድን ነው? ይሄንን የማይጠፋ የዘላለም ሕይወት እንዲሰጥ ይሄ ነው የዘላለም ሕይወት ማግኛው መንገድ እርሱ እንዲሆን እግዚአብሔር ያጸደቀው እግዚአብሔር አፕሩቭ ያደረገው መንገድ ይሄ የእግዚአብሔር ልጅ ኢየሱስ ክርስቶስ ነውና እሱን ለማመን እሱን ለመብላት እሱን ለመቀበል ትጉ ስሩ አላቸው። ይሄን ሲል ትንሽ ልብ ማለት ያለብን የዘላለም ሕይወት በስራ ይገኛል ማለት አይደለም። የዘላለም ሕይወት በስራ አይጀምርም። በስራ መጽደቅም አይቻልም። ሰው ለስራ ነው እንጂ የሚጸድቀው በስራ ሊጸድቅ አይችልም። ይሄ መጽሐፍ ቅዱስ ከጫፍ እስከ ጫፍ ያስተምረናል። ግን ጌታችን እዚህ ላይ ማለት የፈለገው ምንድን ነው ያለ እንደሆነ ልክ የሚጠፋውን ማቴሪያል ነገር ለማግኘት እንደምትሮጡት አሁን ለብሰነው ቀጥሎ ለሚበርደን ቀጥሎ ለሚያልቀው ልብስ አሁን ተዝናንተንበት መዝናናት ከጀመርንበት ጊዜ አንስቶ ማርጀት ለጀመረ ነገር ነው እየለፉ ያሉትና ጥማታችሁን ቀይሩት ነው። ጥማታችሁን ቀይሩት። ጥማታችሁ የዘላለም ሕይወት የሚሰጠው ኢየሱስ ክርስቶስ ይሁን ብሎ አስተማር። ምን እናርግ ምንድነው እግዚአብሔር ሥራ ሲሉት በነገራች ላይ ሥራ እምነት መሆኑን እዛ ላይ ታገኙታላችሁ ቁጥር 28 ላይ የእግዚአብሔርን ሥራ እንድንሰራ ምን እናድርግ ምን እንስራ አሉ እመኑ አላችሁ ይሄ ነው ሥራው ለዚህ ነው የዘላለም ሕይወት በእምነት ነው የሚገኘው ምን እንስራ ሲሉት የእግዚአብሔር ሥራ እንድታምኑ ነው በማን እርሱ በላከው እግዚአብሔር በላከው በክርስቶስ እንድታምኑ ነው እንደገና ሌላ ምልክት ጠየቁ በምድረ በዳም እኮ በቃ ከሰማይ እንጀራ ተሰጥቷቸዋል አሉ ቁጥር 32 ላይ ከሰማይ እንጀራ የሰጣቸው እግዚአብሔር ነው አሁንም እንጀራ ሰጥቷቸዋል እግዚአብሔር ያጸደቀው እንጀራ እኔ ነኝ እና እግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም የሚሰጥ ነው እና እኔ ነኝ ይሄንን እንጀራ ብሉ አላቸው ዘወትር ስጠን አሉት ምላሻቸውን ግን ተመልከቱ ስለዚህ ጥሪው የህይወት እንጀራ እኔ ነኝ አሁንም ስዕሉን በጣም ግልጽ ለማድረግ ያህል ጥሪው እንጀራ ትላንት አብልቻችኋለሁ ግን የህይወት እንጀራ እኔ ነኝ እኔን የህይወት እንጀራ ብሉ እኔን የህይወት እንጀራ እመኑ ነው እኔን የህይወት እንጀራ እመኑ እኔን ብሉ ለሚጠፋው ሳይሆን በልተነው ለሚጠፋው ሳይሆን ዋና ፍላጎታችሁ በልታችሁት ለሚጠፋው ሳይሆን ይሄ ስራ አትስሩ ለማለት አይደለም ዋና ጥማታችሁ ዋና ፕራዮሪቲያችሁ የሚጠፋውና እንደገና ተመልሶ የሚርበው እንጀራ አይሁን ለዘላለም የሚኖረውን እንጀራ እኔን ተጠሙ እኔን ፈልጉ እኔን እመኑ አለ የሰዎቹ ምላሽ የሚገርም ነው ሪያሊቲ ሲነገራቸው ማለት ነው ያኛውን እንጀራ ለማግኘት ሲሮጡ የነበሩ ሰዎች የነበራቸው ምላሽ የሚገርም ነው ቁጥር 41 ላይ አንጎራጎሩ ይላል ግራምብል ማድረግ ጀመሩ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ አንጎራጎሩ ይላል ኮምፕሌን አረጉ ደስ አላላቸው ትላንትና እንጀራውን ሲያበላ ደስ ብሏቸዋል። ያ እንጀራ እኮ እኔ ነኝ ሲል ደስ አላላቸው። በእኔ ነኝ ያረካ ህይወት ማለት ነው። እኔ ነኝ በሚለው አረካም። በሚሰጣቸው ይደሰታሉ። በራሱ ግን ደስ አይላቸው። እና ይሄ የሆነበት ምክንያት ደግሞ ከንቀትም የተነሳ ነው። ሲያዩት እንዴት ከሰማይ የወረደው መና እንዴት እሱ ሊሆን ይችላል? በሚል ቁጥር 42 ላይ ስታዩ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለም ወይ? ነይ የምናውቀው እንዴት ስጋይን ብሉ ይላል? እንዴት እኔን ብሉ ይላል? እንዴት ከሰማይ ወርጃለሁ ይላል? እግዚአብሔር እኮ አይነን ካልከፈተ ማየት አይቻለም። እንዴት ከሰማይ ወርጃለሁ ይላል? እሱ እዚህ መንደር ከናዝሬት አካባቢ አባቱንና እናቱን እናውቃቸው የለም ወይ? እንዴት ከሰማይ ወርጃለሁ ይላል እያሉ አንጎራጉሩክ ዘን ጌታችን ኢየሱስ ክርስቶስ ከሰማይ የወረደው አዳኝ እርሱ እንደሆነ ነው ያስረዳቸው ከዚህ ቀጥሎ አባቶቻችሁ በመድረ በዳ መና በሉ ቁጥር 50 ላይ ከርሱም በልቶ እንዳይሞት ከሰማይ አሁን this time የወረደ እንጀራ በቃ እኔ ነኝ ኢየሱስ ነኝ አለ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እኔም ስለ ዓለም ሕይወት የምሰጠው እንጀራ ይሄ ስጋዬ ነው then ከዛ በኋላ ቁጥር 52 ጀምሮ በራሳችሁ ሕይወት የላችሁም ይሄንን ስጋዬን ብሉ ደሜንም ጠጡ እመኑብኝ የሚበላኝ ቁጥር 57 ላይ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ የሚያምንብኝ ማለት ነው ከኔ የተነሳ ሕያው ይሆናል ቁጥር 60 ላይ ደግሞ ሲያዩት more and more በጣም በጣም የሚያስጨንቅ ንግግር ነው በሚል ሊቀበሉት አልፈለጉም አንዱ ምክንያታቸው እንዴት ከሰማይ መጣው ይላል ነው ሁለተኛው ምክንያታቸው በጣም የሚያስጨንቅ ነው በጣም ከባድ ነው ይሄ በጣም የተካበደ እንደምንለው ነው ከደቀ መዛሙርቱ በነገራችን ላይ ከደቀ መዛሙርቱ ከ12ቱ መካከል ሳይሆን ይከተሉት ከነበሩት ከትልቁ ደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው ማን ሊሰማው ይችላል አሉ ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ እነኚህ ደቀ መዛሙርት ናቸው በትልቁ በሰፊው የሚከተሉት እንዴት ይሄ ያሰናክላችኋል ብሎ ስለሚመጣው ነገር ተናገረ እና ይቀበሉት አልፈለጉም ስላስጨነቃቸው የመጨረሻው ውጤቱን ብቻ ላሳያችሁ ቁጥር 66 በጣም የሚያሳዝነው ውጤት ማለት ነው ቁጥር 66 ከዚህ የተነሳ በጣም አስጨናቂ የሆነው ንግግሩ በሚል ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ወደፊትም ከእርሱ ጋር አልሄዱ ምዕራፉ የሚጀምርበት አጀማመርና ምዕራፉ የሚጨርስበት አጨራረስ በጣም የሚገርም ነው። ምዕራፉ የሚጀምርበት አጀማመር በጣም ፈልገውት ከየመንደሩ ተሰበሰቡ ነው። በጣም ፈልገውት ከየመንደሩ ተሰበሰቡ ብዙ ህዝብ ተከተሉት። ምዕራፍ 1 ቁጥር 2 እንስቲ ተመልከቱ። ምዕራፍ 1 ቁጥር 2 ብዙ ህዝብ ተከተሉት ብሎ ነው የሚጀምረው። ብዙ ህዝብ ደቀመዛሙርቱ ሆኑ ማለት ነው። They followed him. ብዙ ህዝብ ተከተሉት ይላል። በማህለም መከተል ብቻ ሳይሆን ነጥቀው ወስደው ማንገስ ፈለጉ ይላል። ከዛ ከሪያሊቲ ጋር ሲገናኙ ልክ ላስቲክ በስፒል ጠቅ ሲደረግ እንደሚሟሽሾ ማለት ነው። ስሜታቸው የሟሽሾ ልክ ምዕራፉ ሲያልቅ ደግሞ ከዚህ የተነሳ እውነትን መጋፈጥ ስላልፈለጉ እግዚአብሔር እውነትን ተጋፋጭ ሰዎች ያርገን እና እውነትን መጋፈጥ ስላልፍ ከዚህ የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ ወደፊትም ከእርሱ ጋር አልሄዱም። ታምራት ያዩ ለመከተል ፈቃደኞች ናቸው። የህይወትን ጌታ ተቀበለው ለመኖር ግን አልፈለጉም። ህይወታችን እንደዚህ እንዳይሆን መመርመር መቻል አለብን። እንጀራን እየበሉ ለመኖር ደስተኞች ናቸው። የህይወት እንጀራ የሆነውን ክርስቶስ አምኖ ተቀብሎ እርካታን አግኝቶ ለመኖር ግን ወደፊት መሄድ አልፈለጉም። በቅድሙ አግሪመንት ለመከተል ፈቃደኞች ናቸው። እንጀራ በየጠዋቱ ልስጣችሁ ለመከተል ፈቃደኞች ናቸው። እንጀራው እኔ ነኝ በእኔ ሙልት በሉ ሊከተሉ ፈቃደኞች አይደሉም። ይሄ ምን አይነት ሬሌቫንት እውነት ነው? ይሄ በጣም ብዙ ሰዎች ከእግዚአብሔር እጅ የሚቀበሉት ነገር በተሰጣቸው መጠን ለመከተል ፈቃደኞች ናቸው። ግን እጁን ብቻ ሳይሆን በማንነቱ ረክቶ ለመኖር የሚፈልግ ህዝብ ነው እግዚአብሔር የሚፈልገው። በነገራችን ላይ እግዚአብሔር የማቴሪያል አምላክ ብቻ ቢሆን ኖሮ እኮ ከሰማይ መምጣት አልነበረበትም። ከሰማይ የመጣው የጎደለንም አምላክ ነው። ሊሞላን የመጣውም የጎደለንን ነው። የጎደለን እኮ መብልና መጠጥ አልነበረም። ያለ እርሱ መብልንም መጠጥንም የሚያገኙ እኮ አሉ። የእግዚአብሔርን መንግስት እኮ ዝም ብለን መብልና መጠጥ ማድረግም የለብንም። ከሰማይ ድሮም አዝንቦታል እኮ የሚበላውንና በልተው የሞቱበትን እንጀራ ከሰማይ ድሮም አዝንቦታል። ከሰማይ ሊሰጠን ይችል ነበር። ለምንድን ነው አምላክ ሰው ሆኖ የመጣው? ያለ እንደሆነ ወዳጃችን ሊሆን ጎደሏችንን ሊሞላ በእርሱ እንድንረካ እርሱን እንድንቀበል ለእርሱ ብቻ እንድንኖር ነው። እነኚህ ሰዎች ግን ያንን ማየት አልቻሉ። እንጀራውን ለመቀበል ፈቃደኞች ናቸው። እንዲያውም ባህር ሁሉ ተሻግረው እየሄዱ እሱን ለማየት ስብርብራቸው እስኪወጣ ድረስ የሚከተሉ ሰዎች ናቸው። ሪያሊቲው ግን በእኔ እርኩ ሲባሉ ተመላሽ ናቸው። ወደፊት ሊከተሉት አልፈለጉ። ምን አይነት ደቀ መዝሙር ነህ? ምን አይነት ደቀ መዝሙር ነሽ የሚለውን ጥያቄ ብቻ እዚህ ላይ ጣል አድርጌ ማለፍ ፈልገን። ምን አይነት ደቀ መዝሙር ነህ? ምን አይነት ደቀ መዝሙር ነሽ? ምን አይነት ደቀ መዝሙር ነኝ? ፍላጎቴ ሲሟላ በደስታ እየተከተልኩ በእርሱ ሳረካ የምንከራተት ነኝ ወይስ ፍላጎቴ ተሟላም አልተሟላም በክርስቶስ ኢየሱስ እስከ ሞት ድረስ ረክቶ የሚኖር ክርስቲያን ነን? እስካሁን ድረስ ያሉት ሰዎች ሞዴሎቻችን ሊሆኑ አይችሉም ነው ባጭሩ። የደቀ መዝሙርነት ትክክለኛ ሞዴል ከፈለጋችሁ ቀጥሎ ያሉት ነው በሚል ነው የሚደመድመው። ላሳያችሁ። ኢየሱስም ሲያይ 12ቱ ነው ያሉት። በጣም ይገርማል። ያ ሁሉ ሺህ ህዝብ ተንዶ ጉባኤው ተንዶ 12ቱ ብቻ ቀርተዋል። ከደቀ መዛሙርትም ኮር የሆኑት ደቀ መዛሙርት ብቻ ቀርተዋል። እና ወደ እነሱ ዞር ብሎ እናንተ ደግሞ ልትሄዱ ትወዳላችሁ ወይ አላችሁ። እንዲያው በትክክል እናስቀምጠው ከተባለ እናንተም መሄድ ፈልጋችኋል አይደል? ሂዱ የሚል አይነት ግብዣ ነው። ቶኑን ማስቀመጥ ካስፈለገ እናንተ ደግሞ ልትሄዱ ፈልጋችኋል አይደል? ሰው ሌላው ሁሉ ስለሄደ እናንተም ደግሞ ለመሄድ ፈልጋችኋል። እንጀራ የበላው ተመልሶ ስለሄደ እናንተም ደግሞ ለመሄድ ፈልጋችኋል አይደል? ሂዱ ነው። ከዛ ከደቀ መዛሙርቱ መካከል ስምዖን ጴጥሮስ በጣም የተባረከ ምላሽን ሰጠ። ምን አለ? ስምዖን ጴጥሮስ ቁጥር 68 ጌታ ሆይ ወደ ማን እንሄዳል? በምን ምክንያት? ጴጥሮስ በምን ምክንያት ወደ ማን እንሄዳለን? በምን ምክንያት ነው የተከተላችሁት? አንተ በዚህ ምክንያት ብቻ የሚከተሉት ናቸው ትክክለኛ ደቀ መዛሙርት። አንተ የዘላለም ሕይወት ቃል አለ። ለዘላለም ሕይወት ነው ትረስት ያደረገው ጴጥሮስ። ትላንትና ለተፈጠረው እንጀራና ምናምን ሳይሆን አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል፣ አንመለስም። ታትሴት ይሄ ምንን ያስታውሳችኋል? ይሄ የዮሐንስ ወንጌል መጨረሻ ምዕራፍ አያስታውሳችሁም ወይ? ዮሐንስ ራሱ ሲጽፍ እንድትከተሉ ትፈልጋለሁ፣ እንድትከተሉት ነው የምጽፍላችሁ፣ መርጬ ነው የጻፍኩላችሁ። ለምንድን ነው የጻፍክልን ያላችሁ እንደሆነ ኢየሱስ ክርስቶስ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ አዳኝ አምላክ መለኮት የተለየ እግዚአብሔር ልጅ መሆኑን አመናችሁ በርሱ ህይወት እንዲሆንላችሁ ነው ያለው ዓላማው በጴጥሮስ ህይወቱ ሲሳካ ነው የሚያሳየን በአንድ ደቀ መዝሙር ህይወት ውስጥ በርሱ ማማካኝነት በ12ቱ ህይወት ውስጥ የሆነው ምንድነው ዮሐንስ የጻፈበት ዓላማ ተሳካ የትኛው ዓላማ እኛ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ስላየን ስላወቅን በእንጀራው ብቻ ሳይሆን አንተ የሕያው እግዚአብሔር ልጅ ክርስቶስ መሆንን ስላየን ስላወቅን ወዴትም አንሄድም ይሄ ነው ደቀ መዝሙርነት ምን ማለት ነው ደቀ መዝሙርነትና ተከታይነት በስሜትና በተአምራትና በመልከትና በመብልና በመጠጥና በማቴሪያል ነገር ላይ ተመስርተን በስሜት የምናረጋው ሳይሆን ኖረም አልኖረም ማቴሪያል ነገር በክርስቶስ ኢየሱስ አለትነትና በእርሱ ክርስቶስ የእግዚአብሔር ልጅነት ላይ ተመስርተን የምንጣበቅበት የዘላለም ህይወት ነው ጌታችንም አይቲን ከዛ ቀጥሎ ነገራቸው ምክንያቱን ይሄ ነገር በነገራችን ላይ ለሰው ሲበራለት ኢየሱስ ክርስቶስ የሚለው እግዚአብሔር ነው ያበራልህ እኔ ነኝ ያበራውልህ እኔ ስለመረጥኩ ነው ይላል ያመሰገነን እንድንኖር ማለት ነው እነተኛ የሆነ እግዚአብሔር የዘላለም ህይወት መገለጥ ከእግዚአብሔር የሚመጣ መገለጥ ነው እንጂ የሰው ችሎታ የሚያፈልቀው አይደለም አሁን ይሄ የጴጥሮስ ችሎታ ያፈልቀው አይደለምና ጌታችን ምን አለ በዚህ ነው ምክንያቱ እኔ እናንተ 12ታችሁን መርጫችኋለሁ ካንዱ በስተቀር እና ይሄ ነገር የበራልህ ስለተመረጥክ ነው በሚል ጌታችን ኢየሱስ ክርስቶስ ተናገረ ትክክለኛው ደቀ መዝሙርነት እንጀራ ስለበላ የሚከተለው አይነት ደቀ መዝሙርነት ሳይሆን ያለምንም ተጨማሪ ነገር ኢየሱስ ክርስቶስን የህይወት እንጀራ አርጎ የሚከተል ደቀ መዝሙርነትና በእርሱ የቆመ ደቀ መዝሙርነትና ተከታይነት እርሱ ነው ጽኑ ተከታይነት ጽኑ ያልሆነ ተከታይነት ምሳሌ ንገረን እንጀራ ለመብላት የተከተለው ህዝብ ጽኑ የሆነ ተከታይነት ንገረን በላም አልበላም የዘላለም ህይወት ቃል አለህ ብሎ ከእርሱ ጋር የተጣበቁት 12ቱ ምርጫው በፊታችን ነው ከእግዚአብሔር ለመቀበል ብቻ የሚከተል ተከታይነት በቃ ጽናት የለውም የሚፍረከረክ ነው ተመላሽ ነው ሳይኖር ሲቀር በስሜት ይመለሳል ነገር ግን በክርስቶስ አለትነት ላይ የተጣበቀ ደቀ መዝሙርነት እንዲኖረን ነው ዮሐንስ ወንጌል ምዕራፍ 6 የሚያስተምር ለሚጠፋው መብል አትስሩ ማቴሪያል የሆነ ነገር ዋና አይሁን ማቴሪያሉንም ስፒሪቹዋሉንም የያዘው ኢየሱስ ክርስቶስ የህይወታችን እንጀራ እንዲሆን ነው የእግዚአብሔር ፈቃድ እና ጌታችን ኢየሱስ ክርስቶስን መድኃኒታችንን የግል መድኃኒት አዳኝ አርጋችሁ ላልተቀበላችሁ ይሄ ግልጽ ወንጌል ነው መዳን በሌላ በማንም የለም የህይወት እንጀራ የሆነ ክርስቶስን ስናመንና ስንቀበል ነው የዘላለምን ህይወት የምናገኘው ሌላ ነገር በሙሉ አያረካም ክርስቶስ ነው የሚያረካው ሌሎች ነገሮች በሙሉ የዘላለምን ህይወት ሊሰጡን አይችሉም እየተመገብናቸው እየበላናቸው እየጠጣናቸው እየተዝናናንባቸው ግን የዘላለም ሞት ነው የሚያስከትሉት ኢየሱስ ክርስቶስን ስናመን ግን ለዘላለም ህይወት የሚሆነን ጸጋ በክርስቶስ እናገኛልና ክርስቶስን የምንከተል እንድንሆን አበረታታችኋል ጌታን ለምንከተል ሰዎች ግን ይሄ በጣም ቻሌንጂንግ ስቶሪ ነው ለምንድን ነው አሁን ከእግዚአብሔር የምንቀበላቸው ነገሮች ባይኖሩ ለክርስቶስ ለመኖርና ለመሞት ዝግጁ ነን ወይ? እግዚአብሔር መጨረሻ ላይ ከርሱ ጋር ማጣበቅ ነው አላማው። እኛን ከርሱ ጋር ማጣበቅ fellowship ነው አላማው። የእስራኤልን ህዝብ እኮ ከግብጽ ምድር ካወጣ በኋላ መኖሪያ ፍለጋ ሲሄዱ የነበሩትን ከግብጽ ወጥተው መኖሪያ ፍለጋ ሲሄዱ የኖሩትን የእስራኤልን ህዝብ እኮ እግዚአብሔር አምላክ ምድሪቱ ላይ ሊገቡ ሲሉ የተናገረው ነገር መኖሪያ የዘላለም አምላክ ነው። እና ከግብጽ አወጣዋችሁና ዘጸአት 19ን ስታነቡ በግብጻውያን ዘንድ ያደረኩትን በነሰር ክንፍ እንደተሸከምኳችሁና ወደ እኔ እንዳመጣዋችሁ አይታችኋል። እግዚአብሔር እኮ በነገራችን ላይ እስራኤልን ከግብጽ ያወጣው ግብጽ አውጥቶ ከናን ለማስገባት አይደለም። ግብጽ አውጥቶ ከናን ማስገባት ሚንስ ነው። ምንድነው ታዲያ እግዚአብሔር የፈለገው? በምድረ በዳው አርጎ በፕሮሰስ አሳልፎ አምላካቸው እርሱ መሆኑን አሳውቆ ወደ እኔ ያመጣዋችሁ ነው የሚለው። እግዚአብሔር ወደ እርሱ እንድንመጣ ነው እንጂ ወደሚሰጣቸው ስጦታዎች ብቻ አይደለም። ሰጪ አምላክ ነው፣ ግን የምንከተለው ስለ ስጦታው ሳይሆን ስለ ራሱ ስለ እግዚአብሔር ሲሆን ይሄ የጸና የበሰለ በአለት ላይ የተመሰረተ ደቀ መዝሙርነት
Yeah. ሕይወቴ ነህ።